እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጋጃሉ ተለምደዋለ እንጂ እንደመጣ ማኔጀር አድርጎ ማየት ያየውሃል፣ ያጠኑሃል። ብዙ በሁለት በኩል ነው የምትጎዳ። የውጭ ሀገር መሆን ይጎዳሃል፣ ጥቁር መሆን ይጎዳሃል። ያንኑ እየታገልክ ማለፍ አለብህ።
በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ፖለቲካዊና ሕዝባዊ ተሳትፎ በአንጋፋ ነዋሪዎች አይን ምን እንደሚመስል በምሽቱ እንቃኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። የምስልና ድምፅ ቅንብሩን ደግሞ ብርሃን ኃይሉ ትከውንልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ዶክተር አሰፋ ዳምጤ በዊስካንሰን ግዛት ሚልዋኪ ከተማ ነዋሪ ሆኑ፣ በእድሜ ብቻ ሳይሆን በትምህርት የካበቱ ትውልድ ኢትዮጵያውያን ናቸው። በግዛቲቱ ውስጥ ከአርባ ዓመታት በላይ የኖሩ አንጋፎች በሚልዋኪ ከተማ አስተዳደር እንዲሁም በከፍተኛ ትምህርት ተቋማት ውስጥ በተለያየ ኃላፊነቶች ላይ አገልግለዋል። ፖለቲካዊና ሕዝባዊ ተሳትፎ እንዲያድግ የድርሻቸውን በመወጣት ላይ የሚገኛሉ። በተያያዥ ጉዳዮች ላይ በቅርቡ አነጋግረናቸዋል። ዶክተር ቴዎድሮስ ወልደ መድንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ትስስር ለመገንዘብ ለሚሻ ሁሉ ሕያው ማስረጃ ስለመሆናቸው የሚነገርላቸው የከተማዋ ነዋሪ ናቸው። በአፍላ ወጣትነት ዘመናቸው የረገጧትን ከተማ ከአርባ ዓመታት በላይ ኑረውባታል። ዶክተር ቴዎድሮስ የቀደሙት ኢትዮጵያንና የከተማዋ ግንኙነት ትምህርትን መሰረት ያደረገና በዓመታት ውስጥም እየተቀየረ እንደመጣ ያውሳሉ።
ከድሮ ጀምሮ ተማሪዎች ይመጡ ነበር።
ሁለቱም በለጋ ዕድሜያቸው ወደ ከተማዋ ከመጡ በኋላ በፍጥነት ራሳቸውን በትምህርት በማብቃትና ከሀገሬው ባህል ጋር በማላመድ በከተማዋ አስተዳደር ውስጥ ሳይቀር በከፍተኛ ኃላፊነት አገልግለዋል። ዶክተር ቴዎድሮስ የሚልዋኪ ከተማ አስተዳደር የጥናት ክፍል ውስጥ በኃላፊነት አገልግለዋል። በአሁኑ ጊዜ ደግሞ በከተማው የሚገኝ የቴክኒክ ኮሌጅ ውስጥ መምህር ናቸው። ዶክተር አሰፋ በበኩላቸው የሚልዋኪ ከተማ የመኖሪያ ቤቶች ባለስልጣንን ጨምሮ በተለያዩ የከተማዋ መስሪያ ቤቶች ውስጥ በከፍተኛ ኃላፊነቶች ላይ አገልግለዋል። እዚህ ደረጃ ላይ ለመድረስ ግን መንገዶች አልጋ ባልጋ እንዳልነበሩ ያስታውሳሉ።
እንደመጣ ሶሳይቲ ውስጥ ገብተህ እንደ ሀገር ቤት ተመቻችቶ ለመስራት ከባድ ነው። አንደኛ ጥቁር ነህ፣ በጥቁርነትህ የሚደርስብህ ነገር አለ። ስራ ለማግኘት ራሱ አንድ ከባድ ነው። ስለዚህ ኦንሊ ዌይ የሚያዋጣ አንተ ትምህርት ቤት ሄደህ በትምህርት ኤክሰል አድርገህ ከእነሱ ጋር ቁጭ ብለህ ቶዳ ድረስ ስራ ላይ ስትመደብ ኢቨን እዚያ ውስጥ እንኳን ከገባ ካልቸራል ባሪየር አለ አንተ ላይ ያለው። ከእነሱ ጋር አዳፕት አድርገህ ቁጭ ብለህ ተሰብስበህ አንዳንድ ነገሮችን ለመስራት ግራጁዋሊ ትለምደዋለህ እንጂ እንደመጣህ ማኔጀር አድርጎም ማየት ያዩሃል፣ ያጠኑሃል። ብዙ በሁለት በኩል ነው የምትጎዳ። የውጭ ሀገር መሆን ይጎዳሃል፣ ጥቁር መሆን ይጎዳሃል። ያንን ሁሉ እየታገልክ ማለፍ አለብህ እና ቀላል አይደለም ለጠቅላላው ከውጭ ለመጣ ሰው፣ በተለይ ለአፍሪካ እና ለጥቁር ለሆነ ሰው። እዚህም ሀገር ያለው ጥቁር እንደዛ ነው። ገባህ? በጥቁርነቱና ከባድ ነው።
ሁለቱም ትውልደ ኢትዮጵያን ምሁራን በከተማዋና በመላ አሜሪካ የሚደረጉ የፖለቲካና ሲቪክ እንቅስቃሴዎችን በቅርበት ይከታተላሉ፣ ህዝባዊ ተሳትፎዎችንም ያበረታታሉ። በከተማዋ ውስጥ ኢትዮጵያን የሚሰባሰቡበት ቀደምት ማህበር መስራቾች መካከልም ናቸው።
ሬስቶራንት ሁለት አለን። ይህ ትልቅ ለውጥ ነው ለኛ። የኦርቶዶክስ ቤተክርስቲያን ተከፍተዋል፣ ፕሮቴስታንትም አለ። እነዚህን አንድ ላይ አድርገን አሁን ለጊዜው ድርጅቱ ፎከስ የሚያደርገው ምክን ኮሌታዝ የመረዳጃ ማህበር፣ ሰው ህይወቱ ሲያልፍ ገንዘብ ማዋጣት፣ እንሰበሰባለን አንድ ላይ በአመት ቢ ሶስት አራት ፒክኒክ እናደርጋለን እና አንዳንድ የመረዳጃ ማህበር ነው እንጂ ከዛ አልፎ የፖለቲካ እንቅስቃሴ ወይም አንድ ማህበሩ አክቹዋሊ ከነን ፖለቲካል ነን ሪሊጂየስ ነው። አለበዛ በዛ ውስጥ ከገባ ሁልጊዜ መከፋፈል ይመጣል በሃይማኖት በፖለቲካና ለዛ ነው ብዙ አመት የሚኖረው። ግን ኢንዲቪጁዋሊ ሁላችንም በልዩ ልዩ ከተማ የሄድን ፖለቲካሊ ፓርቲስፔት እናደርጋለን እንከታተላለን። ስለ ኢትዮጵያ
በአመታት ውስጥ በከተማዋና በመላ አሜሪካ ኢትዮጵያውያንን ተሳትፎ እንዲገመግሙታል።
ፖለቲካ ውስጥ ገብተው ለምን ፓርቲስፔት አያደርጉም? አክቹዋሊ አንዱ ፓርቲ ውስጥም ገብተህ አይዘር ዲሞክራት ሆነ ሪፐብሊካን ሆነ መሳተፍ አለብህ በሚል አክቹዋሊ ድርጅት አለ። አሁን ኢትዮጵያን አሜሪካን ኢስት ኮስት ነው እንትኑ ያለው። እነሱ አሁን ብዙ እየሰሩ ነው፣ ብዙ ኢትዮጵያኖችን ሪክሩት አድርገው እንዳለው ደግሞ አዲሱ ትውልድ አሁን እንደሱም ኢንቮልቭ ሆነው ጀነሬሽናል ጋፕ አለ። በእኛ ጊዜ መጣ ነው እንዳልኩ ብዙ ካልቸራል ባሪየር አለ። ቶሎ ገብተህ ከነሱ ጋር ለመስራት ምናምን ከባድ ነው። እዚህ የተማረው የሰራው ያወቀው ግን አሁን ትንሽ ኮንሸስ ሆኖ በድርጅት ፎርም አድርገው አሁን ብዙ ሪኮርድ እያደረጉ ኢቨን በኦልደርማን በኮንግረስማን ራን እንዲያደረጉ ፑሽ እያደረጉ እየተቀየረ ነው።
እንዲህ እንደ ሰሞኑ የዩናይትድ ስቴትስ ውስጥ ፖለቲካዊ ሁነቶች ሲደሩ ለአመታት የኖሩበትን ሀገር መጪ ዘመን የሚወስኑ እንቅስቃሴዎችን ከመሳተፍ አልፈው የተወለዱባት ሀገር ልትቀስመው የምችለውን ልምድም ማሰባቸው አልቀረም።
መብትና ድምፅ የሚከበርበት ሀገር ነው።
የተወለዱባትን ሀገር ታሪክ መለስ ብለው የሚቃኙት ዶክተር አሰፋ በበኩላቸው ኢትዮጵያ እንዲሁም በኢትዮጵያ ዲያስፖራ ዘንድ ሰፍኖ ማየት የሚፈልጉትን የዘመናዊ ሳቤ ማሳያ ያስረዳሉ።
አሁን ሁሉ ጋር ያለው የኢትዮጵያ ህብረተሰብ በለው በተለይ ዲያስፖራ ውስጥ ያለው ትልቁ ችግር ያ ነው። እዚህ ሀገር 40 ዓመት 30 ዓመት ኖረን ይሄ አገር ይሄ ሲስተም እንዴት እንደሚሰራ እያየን ሪፐብሊካንና ዲሞክራት ኮንግረስ ውስጥ ተጨቃጭቀው ተሳድበው ከዛ በኋላ ደግሞ ቁጭ ብለው ልዩነታቸውን አስወግደው ምሳ እየበሉ የአንድ የናሽናሊቲ የኔሽን ጥያቄ እስከሆነ ድረስ አንዱ ነው ይሰራሉ። ኢትዮጵያኖች ግን ሞሮለስ እርግማኔም በለው ምንም በለው አልተማርንም አንማርም። ኔሽኑ ያፓ ተጋደለ። ብዙ ሺህ ወጣቶች አለ። አሁን ዞር ብለን ስናው እሹ ግን እዛ የሚያደርስ አልነበረም። ያ ደግሞ አልፎ መጥቶ ከደርግ በኋላ ቲፒኤልኤፍ መጣ። ተሴም ሲቹዌሽን አልተቀየረም። ሁልጊዜ ልዩነቶች መጡ። ሪዞልቭ ማድረግ የምንፈልገው በመሳሪያ ነው እንጂ ቁጭ ብለው ተዋይታ አይደለም። አሁን ኢትዮጵያ ውስጥ ያለው ሁኔታ ኤግዛክትሊ ዘ ሴም ሪፍሌክት የሚያደርገው ፋኖ በለው ቲፒኤልኤፍ በለው አብይ በለው በመሳሪያ ነው እና ያም ባህል እስካልቀየልን ድረስ ኢትዮጵያ ካለችበት ሁኔታ ለመውጣት ብዙ አመት ይፈጅብናል። ያ ባህል መቀየር አለበት። ያን ደግሞ የሚቀየረው ዳያስፖራው እዚህ አለው እያየ ካልተማረ ከባድ ችግር ውስጥ ነው ያለ ነው።
ሁለቱም አንጋፋ የሚልዋኪ ከተማ ነዋሪ ትውልድ ኢትዮጵያውያን ወጣት ትውልድ ኢትዮጵያውያን ለትምህርት ልቀት የሚያደርጉትን ጥረት እንዲቀጥሉ በሰለጠነ አስተዳደርና ስልጣን ስርዓት ውስጥ ያላቸውን ተሳትፎ ማሳደጋቸው መጠነ ሰፊ ጠቀሜታም እንደሚኖረው በአጭር ቆይታችን አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ ዊስኮንሰን። የወጣት አፍሪካውያን መሪዎች ተነሳሽነት በእንግሊዝኛው ምህጻር ያሊ 10ኛ ዓመቱን ዘንድሮ ላይ ደፍኗል። በዚህ መርሃ ግብር ላይ ተሳታፊ ከሆኑ ኢትዮጵያውያን ጋር ያደረግነው አጭር ውይይት በመቀጠል ይቀርባል።
እሺ፣ አመሰግናለሁ። አቤል አዳነ እባላለሁ። የምሰራው በአሁን ላይ በኢትዮጵያ ሰብአዊ መብት ኮሚሽን የጋምቤላ ጽህፈት ቤት አስተባባሪ ሆኜ እየሰራሁ እገኛለሁ። የመጣሁበት ትራክ ሲቪክ ኢንጌጅመንት ትራክ የሚባል ሲሆን የነበርኩበት ተቋም ደግሞ በጆርጂያ ስቴት ውስጥ አቴንስ ጆርጂያ በሚባል ከተማ ውስጥ ያለ ዩኒቨርሲቲ ኦፍ ጆርጂያ የሚባል ፐብሊክ ዩኒቨርሲቲ አለ። ዛሬ ወደ 6 ሳምንት አካባቢ የሚሆን በሲቪክ ኢንጌጅመንት ላይ የተለያዩ ስልጠናዎችን ሳይት ቪዚቶችን ስናደርግ ቆይተናል ማለት ነው።
ስሜ ዶክተር ራምዚ ዩሱፍ ይባላል። የመጣሁት ከአዲስ አበባ ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ነው። የስራ ድርሻዬ ደግሞ በዩሮሎጂ ሰርጀሪ ረዳት ፕሮፌሰር ነኝ። ዩሮሎጂ ሰርጀሪ በኩላሊት በፊኛና በፕሮስቴት ሰርጀሪ ላይ ያተኮረ የቀዶ ጥገና ክፍል ነው እና እኔ የቆየሁት ቆይታ የነበረው በዩኒቨርሲቲ ኦፍ ሚኒሶታ ነበረ። በትራኬ ደግሞ በፐብሊክ ማኔጅመንት ትራክ ነበረ። 6 ሳምንት ጥሩ የሆነ ቆይታ በሚኒሶታ አሳልፌያለሁ።
ህሊና የሀሳብ እባላለሁ። ጠቅላላ ሐኪም ነኝ። የምሰራው አሊያርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። አሁን በጽንስና ማዕፀን ክፍል ውስጥ ነው የምሰራው። እዚህ የመጣሁት በሊደርሺፕ ኤንድ ሲቪክ ኢንጌጅመንት ነው። የነበርኩት ደግሞ ሉዊዚያና ስቴት ዩኒቨርሲቲ ነው።
ፓስካ ሽመልስ እባላለሁ። ሐኪም ነኝ። በሊደርሺፕ ኤንድ ቢዝነስ ዩኒቨርሲቲ ኦፍ ነቫዳ ሪኖ እኔ የመጣሁትኝ። ህክምና ላይ እየሰራሁ አይደለም፣ ከዲጂታል ሄልዝ ላይ ወይም ኦንላይን ላይ ያለ ከህክምና ጋር የተያዘ ቢዝነስ አለኝ። ከዛ በተጨማሪም ደግሞ እንጀራ ስራ ውስጥ ቢዝነስ አለኝ። ስለዛ በዛ መሰረት ነው የመጣሁት።
ሰፎኒያስ እባላለሁ። ሻሸመኔ ከሚባል ከተማ ነው የመጣሁት። አሁን ለምሰራው አዲስ አበባ ውስጥ ሚዚየም ፎር ዩናይትድ ኔሽን ለሚባል ኢንተርናሽናል ኤንጂኦ የካንትሪ ኪሬተር ሆኜ ነው የምሰራው። ጎን ለጎን ደግሞ በወጣቶች ዙሪያ ትሬዲንግ እና ቴክኖሎጂ ዲቨሎፕመንት ላይ እሰራለሁ። አሁን እዚህ ቨርጂኒያ ውስጥ ዩኒቨርሲቲ ኦፍ ቨርጂኒያ ነው የተወሰነ ጊዜ የቆየሁት። ሲቪክ ኢንጌጅመንት በሚባለው ትራክ ውስጥ ነው ያሳለፍኩት።
ሀሳባቸውን ለማጋራት የተስማሙት ወጣቶች ለስድስት ሳምንታት ዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት የቀለም ትምህርትና የአመራር ስልጠናዎችን ወስደዋል። ስለነበራቸው ቆይታ ጠቅለል ያለ ሀሳባቸውን አስቀድመው ያጋሩናል።
በጣም ቆንጆ ቆይታ ነው ያሳለፍነው። ምናልባት የአብዛኞቻችን ቆይታ ተመሳሳይ ሊሆንበት የሚችልበት ነገሮች አሉ። አብዛኛዎቹ አካዳሚክ ሴሽኖች አሉት፣ ጥሩ የሆኑ በትልልቅ ዩኒቨርሲቲዎች ውስጥ የተለያዩ የአካዳሚክ የሊደርሺፕ ኮንሰፕቶችን ወይም ደግሞ ለወጣቶች በጣም ይጠቅማሉ ተብለው የሚታሰቡ ኮርሶችን ወስደናል። እነዚህ ኮርሶች በጣም ጠቃሚ ናቸው። ዋናው ዓላማቸው የግል የሊደርሺፕ ብቃታችን የማሳደግ ቢሆንም ከዛም አልፎ አካዳሚካል እንዲሁም ደግሞ በምንሰራቸው መስሪያ ቤቶች ውስጥ ወይም ደግሞ በምናደርጋቸው የተለያዩ አክቲቪቲዎች ውስጥ ስኪል የመስጠት አቅማቸው ከፍተኛ ነበር።
ብቻ ነበርኩኝ ከኢትዮጵያ የነበርኩት ያለሁበት ቦታ፣ ግን ሌሎች የነበሩት ከሌላ አፍሪካ ሀገሮች የመጡ ሰዎች በጣም የሚገርም ጭንቅላት ነው ያላቸው። የሚሰሩት ነገር በጣም ይገራርማል። ብዙ ሀሳብ ነው የወሰድኩበት እና ዝም ብለን ተቀምጠን ከሚመጡት ሰዎች ብቻ አይደለም ስንማር የነበሩ የነበረው። እርስ በርስ በጣም እየተማማርን ነበረ። ከሰዓት ላይ ማታም አብረን ነበር ሆቴል የነበር ነው እና አብረን ቁጭ ብለን በጣም ብዙ የምንረዳዳበት ነገሮች ነበሩ። ስለዛ ለእኔ በጣም ከምንም በላይ የጠቀመኝ ነገር ነገ ከነገ ወዲያ ስራዬን ላስፋፋ ብል ወደ ተለያዩ አፍሪካ ሀገሮች በተለይ ዲጂታል ላይ የምሰራው ነገር ዌብሳይት ስለሆነ ሁሉም ቦታ መሄድ ይችላል እና በጣም ብዙ ኮኔክሽን የፈጠርኩበት።
እኔ ሊደርሺፕ ኤንድ ሲቪክ ኢንጌጅመንት ላይ ነበር የነበርኩት። ምንድን ነው ትልቁ የተማርኩት ነገር ለማህበረሰብ የሚሰራ ነገር ላይ እንዴት ነው ከማህበረሰቡ መጀመር ያለብን የሚለውን ነው። ዩዥዋሊ የሆነ ፕሮጀክት ስንጀምር ሄደን እኛ ራሳችን ቀርጸ ነው ከዛ በኋላ እነሱ ላይ ሄደን አፕላይ ማድረግ ነው የምናውቀው። ይሄ ምን ያህል ዲስኮኔክቲንግ እንደሆነ ግን ከማህበረሰቡ ጀምረን ከዛ ከነሱ ጥያቄ ወስደን ፕሮጀክት ብንቀርጽ እና ከዛ ብንመለስ ስለሚያውቁንም ምን ያህል ኢንቮልቭድ ሊሆኑ እንደሚችሉ ኮሚኒቲ ቢልዲንግ ላይ እንዴት ከኮሚኒቲው መጀመር እንዳለብን ነው ትልቁ የወሰድኩት ነገር። ሌላ ደግሞ ስለ ራሳችንም ላይክ አሁን እኔ ምን አይነት ሊደር ነው መሆን ያለብኝ ወይም ለእኔ ምን አይነት ሊደርሺፕ ፊቲንግ ነው የሚለውን አይቼበታለሁ።
እኔ በበኩሌ እዚህ ኤክስፒሪየንሱ ላይ ያየሁት አንድ ነገር ግልጥ ብሎ ነው ሊያሳዩን የፈለጉት። ላይክ የሚሰራውን ብቻ ሳይሆን የማይሰራውንም ይሄ እኛ ጋም እየሰራ አይደለም የሚል አይነት ኤክስፒሪየንስም ያለው እይታ ነው። እና አሜሪካ ላይክ እንደሚታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ እነሱም ቻሌንጅ እንዳላቸው ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው። እና ላይክ ሞሮፍ በስድስት ሳምንት ያው ሁሉ ነገር ተቀይሮ አገርም አይቀየርም እኛም ኮምፕሊት አንቀየርም፣ ግን የእይታ ሺፍት ኦፍ ማይንድ ሴት እና የእይታ ፐርስፔክቲቭ አስተያየት ሁኔታ ነው የተረዳሁበት።
አሜሪካ ውስጥ ያሉ ኮሚኒቲ ሰርቪስ ምን ይመስላል የሚሉትን ነገሮች ወደ ተለያዩ ቦታዎች ላይ በመሄድ ያየንበት አጋጣሚና እድሎች ተፈጥረውልናል። በአብዛኛው የሚሰሩት ስራዎች ህዝቡን ሊጠቅም የሚችሉ የህዝብ ፒፕል ኢንተረስትን ቅድሚያ ያደረጉ አሰራሮች አሉ በዚህ በአሜሪካ ሀገር። ይህን ነገር የመማር የማወቅ ከተለያዩ ኮሚኒቲ ሰርቪስ ሌንጌጅ ካደረጉ ሎካል ሊደሮችም ጋር ሆነ ከዛም ከፍ ያሉ ሊደሮች ጋር የመገናኘት የእነሱን ኤክስፒሪየንስ የእነሱን ልምድ የእነሱን እውቀት የተጋራንበት ሁኔታዎች አሉ።
እየተከታተላችሁ ያላችሁት ከዘንድሮው የማንዴላ ዋሽንግተን የጉድኝት ጉባኤ ተሳታፊ ኢትዮጵያን ወጣቶች ጋር የምናደርገውን አጭር ውይይት ነው። ወጣቶቹ በሀገራቸው ውስጥ ከሚታዩ ተግዳሮቶች አንጻር የቀሰሙትን እውቀትና ልምድ በምን መልኩ ለተሻለ ውጤት ሊያውሉት እንዳሰቡ ደግሞ በመቀጠል ይነግሩናል።
ያው ብዙ ተግዳሮቶች አሉ በሀገራችን። ለምሳሌ እኔ ቅድም እንደገለጽኩት በሰብአዊ መብት ስራ ላይ የተሰማራው ባለሙያ ነኝ። ይህንን የሰብአዊ መብት ስራዎች በምንሰራበት ጊዜ የሚያጋጥሙ የተለያዩ ተግዳሮቶች አሉ። በተለይ ሀገራችን ማወቅ ካለበት በተለያዩ ቦታዎች ላይ ከሚከሰቱ ግጭቶች የተነሳ ያሉት የሰብአዊ መብት ስራዎች ብዙ ተግዳሮቶችና ቻለንጆች አለበት። ነገር ግን አንድ የወሰድኩት ትምህርት ምንድን ነው፣ እዚህ በአሜሪካ ውስጥ ያለው የሲቪል ራይትስ ሙቭመንት አሁን ያለበት ደረጃ የደረሰው ያለምንም ተግዳሮት አይደለም። ብዙ ተግዳሮቶችን አሳልፈዋል። እነዚህን ተግዳሮቶች ኦቨርካም ያደርጉበትን መንገዶች ስማር ቆይቻለሁ። በተመሳሳይ ሁኔታም ሀገራችን ውስጥ ያሉን ተግዳሮቶች ምንም እንኳን ቢኖሩም በተለያየ መልክ በተለያየ ሳይድ ያሉ ተግዳሮቶች ቢኖሩም እስቲል እነዛን ተግዳሮቶች ተቋቁመን ስራዬን ልቀጥልባቸው የምችልባቸውን ሁኔታዎች የተማርኩበት ኦፖርቹኒቲዎች ነበሩ።
ሁሉንም ፕሮብሌም በተለያየ ዩኒክ ሶሉሽን ለመፍታት የሚያስችሉ ኪ ፖይንቶችን ትንብያለሁ። ሌላ አንድ ፕሮጀክት አለኝ። ፕሮጀክቱን ደግሞ ለማሳካት ኢንቫይት ያደረኳቸው ፕሮፌሰሮች አሉ። ሆፕፉሊ ዊሊንግ ሆነ ይመጣሉ። ምንድን ነው አላማው? በካንሰር ስፔሻሊ በፕሮስቴት በፊኛ ብላደር ካንሰር እና አድቫንስድ የሆኑ አንዳንድ የሰርጀሪ ችግሮች አሉ እኛ ፌስ የምናደርጋቸው ዴይ ቱ ዴይ እና እነሱን ከምንሰራው በጣም ትንሽ ሊሚትድ ከሆነ ካፓሲቲ ከፍ እንዲል ኢንቫይት አድርጌያቸዋለሁ። እና ቪዚተር ፌሎሺፕ ፕሮግራም ፕሮፌሰር ፌሎሺፕ ፕሮግራም የሚል ኮንሴፕት ነው። ስለዚህ መጥተው ኢትዮጵያ ኬዞችን አዘጋጅተን አንድ ላይ እየሰራን እኛ ካፓሲቲያችንን ቢውልድ አድርገን ከዛ በኋላ ቴክ ኦቨር የማድረግ ስራን ኢንተረስትድ የሆኑ ፕሮፌሰሮች አሉ። ስለዚህ አገርንም አትሊስት በሆነ መንገድ ለማሳደግ የሚጠቅም ነገር ነው እና ሆፕፉሊ ይሄ ፕሮግራም ተሳክቶ ከመጣ በጣም ብዙ ብዙ ህይወታቸውን መታደግ እንችላለን።
ተማርኩት አብሮ መስራትን ነው ማለት እኔ እማቃቸው ነገሮች አሉ። ለምሳሌ ከሱ መማረው ብዙ ነገር አለ እና አብረን ምንሰራ ከሆነ የሆነ ፓርት ላይክ እኔ ማቀው ፓርት ሊሚትድ ነው የሆነ ሰዓት ላይ የኔ ኖሌጅ ይቆማል ማለት የሆነ ሰው ካልተጨመረበት እስከ የሆነ ድረስ ቻደርሺ ነው መቆመው። ግን አብረን ምንሰራ ከሆነ የሆነ ትልቅ ቦታ እንደርሳለን። ሶ ላይክ ከአፍሪካ አብረን ከነበሩ ፌሎች ጋር ኢቭን ኢትዮጵያ ውስጥ ምን ያህል አብረን መስራት እንዳለብን ነው በቃ የተማርኩ።
ተግዳሮት አጋጥሞኝ የነበረው በዋነኛነት 6 ሳምንት ላይ ስሰራ የነበረው እንጀራዬ ላይ ነውና ማሳደግ አለብኝ ራሴን ብዬ አስባለሁኝ። በጣም አሁን የሰርቪ ያረግናቸው ያለ ነው ማህበረሰብ በጣም ወዶታል የምንሰራውን ነገር እና እንዴት ነው ተጨማሪ ሰዎች ጋር መድረስ የምንችለው። አሁን ወደ በመቶዎች የሚደርሱ ሰዎች ነው በየቀኑ ምንት የምናረገው የምናገለግለው እና እንዴት ነው ወደ ሺዎች የምንደርሰው ወደ ሚሊዮኖች የምንደርሰው የሚለውን ነገር እና አንድ ትልቅ ፕሮጀክት ላይ ነው እየሰራሁኝ ያለሁት እኔ እዛ ካገኘኋቸው ሰዎች ጋር። በቅርቡ እንግዲህ ከእግዚአብሔር ጋር ይሳካል ብዬ አስባለሁኝ። ያላየኋቸውን አስተሳሰቦች እንዳያደርጎኛል እነሱ የደረሱበትን ከምግብ ጋር የተያያዘ በመመልኩ ነው የሚሰሩት የሚለውን ነገር እንዳያደርጎኛል እና እሱ ፓርት ላይ ነው በጣም የተጠቀምኩት።
አብዛኞቻችን ፕሮፖዛሎችን አዘጋጅተናል ስንመለስ ኢምፕሊመንት ማድረግ የምንፈልጋቸው ሀሳቦች ማለት ነው። በዚህ ፎከስ ፕሮጀክት ላይ ብዙዎቻችን የምናየውን ፕሮብሌም ወይም ደግሞ ተግዳሮት ብለን ያሰብነውን እኛ ደግሞ ምን ማድረግ እንችላለን፣ እንዴት ሶልቭ ልናደርገው እንችላለን ብለን ያሰብነውን ሀሳቦች ለማስቀመጥ ችለናል። ለዚህ በጣም መሰረታዊ ነገር የስኪል ጉዳይ ነው፣ የአንደርስታንዲንግ ጉዳይ፣ የኦርጋናይዜሽናልም ይሁን የግለሰብ የመሪነት ብቃት ነው። ሶ እኛ ኮስተር ነው የሊደርሺፕ ኮርስ አንዱ ስትሬንግዝን ቤዝድ ሊደርሺፕ ይባላል። ይሄኛው የእኛን ጠንካራ አቅም በማወቅ እሱ ላይ በመስራት ለፕሮብሌሙ ሶልቭ ለማድረግ ራሳችንን የምናበቃበት አካሄድ ነው። ስለዚህ በፎከስ ፕሮጀክታችን አንዱ አገራችን ውስጥ ያለውን ተግዳሮት ለመፍታት የምንችልበትን ስኪል አግኝተናል ብዬ አስባለሁ።
ሀሳባችሁን ላጋሩን ሁሉ በእጅጉ እናመሰግናለን። ውይይታችንን ከማጠናቀቃችን በፊት እንግዶቻችን በወጣት አፍሪካውያን መሪዎች የትስስር መርሃ ግብር ውስጥ ያሳለፉት ጊዜ የፈጠረባቸውን ስሜት በአንዳንድ ቃል ይገልጹልናል።
ትልቅ እድል ወይ መልካም አማራጭ ነበር።
ብዝሃነትን ያማከለ ነበር።
በጣም አይን ከፋች የሆነ እድል ነበር።
በጣም ጥሩ ጊዜ ነበር።
ለእኔ አስተማሪና አነቃቂ ነበር።
ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ኤደን ገረመው በኦሮሚያ አካባቢ የራሷን ቤተ መጽሐፍት በመክፈት ታዳጊ ህጻናትና ህጻናትን በመጥቀም ላይ ያለች ወጣትን ታስታውቀናለች።
መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ ያባቷ ንብረት በሆነ ስፍራ ላይ ለአካባቢው ህጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ችላለች።
አዲስ አበባ በብዛት ስታይ ህጻናት ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ህጻናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለሁ፣ ዘመዶች አሉኝ፣ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል፣ ከትምህርት ይልቅ ወደ ስራ ታያለሽ። እና ሁሌ ያ ነገር በጣም ነው የማዝነው። ክፍለ ሀገር ሲሄድ የሆነ ቦታ ሄጄ ያንን ሳይ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው የማዝነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት። ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር በባዕድ ሀገር በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ፣ ሰፊ ነው። ግን አትሊስት እኔ ሙያዬ መምህርት ነኝ፣ አውቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው፣ ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምርትን ጥቅም አውቃ ልጆቿን ወደ ትምርት ቤት መላከን እንትቀጥልበት መንገድ ምንድነው ማረግ የምችለው ለዛ ሁሌ ያ ነገር ነበር ውስጥ ያለው።
ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጻሕፍትን ለመክፈት ስትታለም ህፃናቱን ለማማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው።
ለምን ችግር መጣ መሰለሽ? እነዚህ ልጆች መጻፍ ምን እንደሆነ አያውቁም። እነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናው ነው ትምህርት ሁኔታ ከመስጠት ውጪ ይሄ ቤተ መጻሕፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ወጣው ቤተ መጻሕፍት ሳይሆን ወደ ስራ ነው ከዛ። ስለዚህ እነዚህ ልጆች መጻፍ መተው እንዲያነቡልን ምን እናርክ ተባለና በቃ ሻይ እናዘጋጅላቸው ለእናቶቹም እንደዚህ አንዳንድ ነገሮች ያረግን ልጆቻቸውን ይዘው እንዲመጡ እናርክ ተባለ። እኔ ደግሞ በእውነት እኔ ምንድን አላማዬ መጻፍ ብሎ እንዲመጡ ነው የፈለኩት በቃ። ከዛ በኋላ በፍጹም በምግብም አናታለላቸውም ይሄን አልቀበልም ሌላ ነገር መፈለግ አለብኝ ቢሳስ ምንድነው መጫወቻ ቦታ የሚባል ነገር የለም እዛ ቦታ። ይዋጅዌ አይተዋቁም እነዛ ልጆች ሸርተቴ አይተዋቁም ባይኔን ያየውት እንዴት ሁኔታውን ያ ነገር ስናረጋው ያየውትን ነገር ነው አሁን የምገልጸውና ብቻ እነዛ ልጆች የሚጫወቱባቸው ነገሮች አያቁም አይተዋቁም ምክንያቱም ከዛ ቦታ ተነስተው ሄደው አያቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩምና ከዛ መጫወቻ እናርግ ተባለ።
ቤተ መጻሕፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቅረጣቸው ማስተዋሏ እንዳሳሰባትም ገልጻለች።
በእውነት ለመናገር እኔ መምህርት ነኝ የልጆች እናት ነኝ ኢትዮጵያ ነው የምኖረው እንኳን የመጫወቻ ምገዛበት ምንም ብር የለኝም። ምንድን ነው ያሰብኩት ሰዎችን ማሳተፍ ፈለው ከቤተሰቦች ውጪ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለኩ እና አንዳንድ ሰዎችን ሳናገር ማንም አልገባው። በእውነት ምንድን ነው በብዛት ያሉኝ ነገር አሁን ያምን አሁን ልጅ ባክሻውን ላይብረሪ መጣ ነበር ብለሽ በቃ ውስጤን ወደታች ዝቅ የሚያደርግ ነገር ነው የነገሩኝ።
በወንጭ ወረዳ በጨቦ መምደር የተከፈተው አነስተኛው ቤተ መጻሕፍት ቅዳሜና እሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጻሕፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጻሕፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጻሕፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጻሕፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ ያለ በመሄዱ ህፃናቱና የአካባቢው መምህራን ደስተኛ ናቸው ይላሉ።
ሌላ ነው ማን ተማሪ አለች ልጆቹ ማራሉ ታወታሉ እንደዛ ነው የሚጫወቱት ደስ ይላሉ። የሚጫወቱት ጨዋታም አለ የሚያንበቡት ሰዓት አለ እንደዛ ነው ልጆች እዛ ግቢ የምኖሩት። በጣም ትምህርት ቤት ሄዱ በጣም ማምሮች ደስ የሚሉትን በጣም ደስ ይላሉ። እዛ ትምህርት ቤት ሌላ ትምህርት ቤት ሄዱ ማምራቻችን በጣም እዛ ትምህርት ቤት ሄዱ ስናበቡት በጣም ደስ ነው የሚሉት ማምሮቹ።
ጋዜጠኛና መምህርት ኤልሳቤጥ ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ሻንጠላ የተሰኘች የልጆች መጽሐፍ ደራሲም ናት።
መነሻዬ ምንድን ነው መሰለሽ? በእውነት እናቴ በጣም ሻንጠላ ትወዳለች። ሻንጠላና በቃ ሻንጠላዋን የሚነካባት ሰው አትወድም እና ሁልጊዜ ትመጣና ሻንጠላ የነፋሱ ገነጣጠለብኝ አቤ ሻንጠላዬ በስብሳለች። እንዲህ ነው እናቶች የሚሉ ሻንጠላዬ በሰበሰ ሻንጠላዬ የተገነጠለ ከፀሐይ ጋር ሁሉ ጊዜና እነዚህ ሶስት ሻንጠላዎች ሰማያዊ ሻንጠላ፣ ቢጫ ሻንጠላና ወይን ጠጅ ሻንጠላ ናቸው እና ከተፈጥሮ ጋር የሚያረጉትን እንደ ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው እና
ጋዜጠኛና መምህርት ኤልሳቤጥ ድንቁ እናመሰግናለን። ሙሉ ቀጂው በዌብሳይታችን ላይ ይቀመጣል። አብራችሁን ስላመሻችሁ እናመሰግናለን። መልካም ምሽት ይሁንላችሁ።